ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የታሰሩ ነው እንግዲህ ፌዴራል ነው የሚያስራቸው፣ ያሉበትን ቦታ አይታወቅም።
ያ በጣም ብዙ ወጣት በተጨነቀ ታስሯል። ያው የአካባቢ ሽማግሌ የተባሉ ሰዎች ነበሩ፣ እነሱንም ጨምሮ ባለሀብቱንም ወጣትንም እንዳለ ሙሊተር በስሯቸዋል።
በሰሜን ወሎ፣ በወልዲያ፣ በመርሳ፣ በቆቦና በሌሎች የዞኑ ከተሞች ከተፈጠረው ግጭት በኋላ በአሁኑ ወቅት ያለውን ሁኔታ አስመልክቶ ለአሜሪካ ድምፅ የተናገሩ ነዋሪዎች ድምፅ የተወሰደ ነው የሰማችሁት። ዝርዝሩን በዕለቱ አብይ ርዕስ እናቀርባለን።
$1.5 trillion የመሠረተ ልማት በጀት እንዲጸድቅልኝ የተወካዮች ምክር ቤቱን እጠይቃለሁ። ለሀገራችን ግንባታ በጣም አንገብጋቢ ጉዳይ ነው።
የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ናቸው። በትናንቱ ምሽት በዓመታዊው የአገር ይዞታ ፕሬዚዳንታዊ ንግግራቸው ተወካዮች ምክር ቤት ጥምር ጉባኤ ካደረጉትና በቴሌቪዥን ከተሰራጨው ንግግራቸው የተቀነጨበ ነው።
The state of our union is hopeful, resilient, and enduring. God bless you. God bless your family.
ክቡራትና ክቡራን አገራችን አሁን
ዲሞክራቱ የማሳቹሴትስ ኮንግረስማን ጆ ኬኔዲ ናቸው ለፕሬዚዳንት ዶናልድ ትራምፕ ንግግር መልስ የሰጡት። የሁለቱንም ዘገባዎች ዝርዝር በዜና መጽሔት ክፍለ ጊዜ ጠብቁ።
አድማጮች፣ የሚበዛው የምሽቱ ዝግጅታችን በዚሁ ርዕሰ ጉዳይ ዙሪያ ያተኩራል። የፕሬዚዳንቱ ንግግር ግምገማና በኢትዮጵያ ወቅታዊ ጉዳዮች ላይ ያተኮረ ሌላ ቅንብርም ለምሽቱ ይዘናል። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ረቡዕ ጥር 23 2010 ዓ.ም አስተናጋጆች አሉላ ከበደና
አዳነች ፍስሐየንን ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ 4 ሰዓት አብረናችሁ እናመሻለን። አሁን ግን የዕለቱን ዜና እናሰማለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትላንት ማታ ባደረጉት ለሀገሪቱ ሁኔታ ዓመታዊ ንግግር የአንድነት ስሜት እንዲኖር ጥሪ አድርገዋል። በውጭ ጉዳይ ፖሊሲና በኢኮኖሚ በኩል ተገኘ ስላሉት ስኬትም ትኩረት ሰጥተው ተናግረዋል። ሁላችንም ልዩነታችንን ወደ ጎን ትተን የጋራ ጉዳዮቻችንን መሰረት በማድረግ ለመረጠን ሕዝብ ለመስራት ስንል በአንድነት ላይ እንድናተኩር ጥሪ ያደርጋሉ ብለዋል ፕሬዚዳንቱ። ፕሬዚደንት ትራምፕ ለ80 ደቂቃዎች ያህል ባደረጉት ንግግር የምክር ቤት አባላት የሀገሪቱን የኢሚግሬሽን ስርዓትን ለማሻሻልና መሰረተ ልማቱን ለማጎላበት ያቀረቡትን ሀሳብ እንዲያጸድቁ ጥሪ አድርገዋል። የውጭ ፖሊሲን በሚመለከት ደግሞ ከኢራን ጋር በተደረገው የኒውክሌር ስምምነት መሰረታዊ ጉድለቶች ያሏቸውን ለማስተካከልና ከሰሜን ኮሪያ ጋር ያለውን አያያዝ አስመልክተው የአሜሪካን ቁርጠኝነት ለማሳየት እንደሚሰሩ ቃል ገብተዋል። የመጀመሪያው የፕሬዝዳንትነታቸውን ዓመት የተሳካ አድርገው ለማቅረብ ሞክረዋል ይላሉ በብሩኪንግስ ተቋም የሚሰሩት ስቲቨን ፓይፈር። በሀገሪቱ የሚታየው መልካም የኢኮኖሚ ሁኔታ በሳቸው ጊዜ እንደተሳካ አድርገው አቅርበዋል። አንዳንዱ ግን በፕሬዝደንት ባራክ ኦባማ ጊዜ የተከናወነ መሆኑ ግልጽ ነው ሲሉም አክለውበታል። ንግግራቸውን ሲያዳምጡ ከነበሩት ዲሞክራቶች ብዙዎቹ በፕሬዝዳንቱ ንግግር እንዳልተደሰቱ ያንጸባርቁ ነበር። እጅግ ቀዝቃዛ በሆነው የአየር ሁኔታ 100 የሚሆኑ ተቃዋሚዎች ተሰልፈው ፕሬዝዳንቱ የተሳፈሩበት መኪና ሲያልፍ ውሸታም የሚል መፈክር እያውለበለቡ የስድብ ናዳ አውርዶባቸዋል። የፕሬዝደንት ትራምፕ የአንድ ዓመት የፕሬዝዳንትነት ስራን በጥሩ የሚያዩት 39 ከመቶ ብቻ ናቸው። ከማንኛውም የመጀመሪያ ዓመት የሀገሪቱ ፕሬዝዳንት ያነሰ መሆኑ ተገልጿል። በዚህ ጉዳይ ላይ ወደኋላ ሰፊ ሽፋን ይኖረናል።
የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ በዚህ የመጀመሪያው ዓመታዊ የአገሪቱ ሁኔታ ለማሳየት የሚቀርብ ፕሬዚዳንታዊ ንግግራቸው ቻይናን በተቀናቃኝነት ፈርጀዋል። በመጣኔ ሀብቱም ይዞታ እጅ የሚሰጥበት ዘመን አክትሟል ብለዋል። የትራምፕ አስተዳደር ቻይና ንግድን አስመልክቶ አግባብ የጎደለው ተግባር ትፈጽማለች ሲሉም በተደጋጋሚ ሲከስ መቆየቱ ይታወቃል። በንግድ ላይ ተጨማሪ እርምጃ ይወሰድባታል ተብሎም ይጠበቃል። ፕሬዚዳንት ትራምፕ የአእምሮ ንብረትን ስለመጠበቅና ለፍትሐዊ የንግድ አያያዝ እንደሚታገሉ ሲናገሩ ግን በመጣኔ ሀብቱ ረገድ ከዓለም ሁለተኛውን ደረጃ የያዘችውን ቻይናን በስም አልጠቀሱም።
በኬንያ የተቃዋሚው ኃይል መሪ ራይላ ኦዲንጋ የህዝብ ፕሬዝደንት ነኝ እኔ ሲሉ ትላንት በግላቸው የፈጸሙት የቃለ መሐላ ስነ ስርዓት የዜና ሽፋን እንዳያገኝ ለማድረግ ሲል መንግስት የተቀናበረ እርምጃ መውሰዱን የኬንያ ነጻው ፕሬስ ጋዜጠኞች ተናገሩ። በዚህ ምክንያት ትላንት ማታ የቴሌቪዥን ጣቢያዎች ስርጭት መቋረጡ ታውቋል። ዘጋቢያችን መሐመድ ዩሱፍ ከናይሮቢ ለቪኦኤ ላከው አጭር ዘገባ አለ፣ ሰለሞን ክፍሌ ያቀርበዋል።
ትላንት ማታ ኬንያ ውስጥ ስርጭቶቻቸው ከተስተጓጎሉባቸው ሦስት ትላልቅ የቴሌቪዥን ጣቢያዎች አንደኛው ሲቲዝን ቴሌቪዥን ነው። ሲቲዝን ቴሌቪዥን የተቃዋሚው ፓርቲ መሪ ራይላ ኦዲንጋ በፕሬዝደንታዊ ምርጫው አሸንፌያለሁ ሲሉ በግላቸው ቃለ መሐላ ከሚፈጽሙበት ስፍራ ሥነ ሥርዓቱን ለሕዝብ በቀጥታ እንደሚያስተላልፍ አስታውቆ ነበር ተብሏል። በኬንያ የሲቲዝን ቴሌቪዥንና በአስርታት የሚቆጠሩ የራዲዮ ጣቢያዎችን በባለቤትነት የያዘው የሮያል ሚዲያ ሰርቪስስ አስተዳዳሪ ዋቺራ ዋሩሩ ለቪኦኤ ሲናገሩ የቴሌቪዥን ስርጭቶቹን ከማስተጓጎሉ በስተጀርባ መንግሥት አለበት ብለዋል።
Officials from the communications authority, accompanied by police officers, went to our transmission station in Limuru.
በፖሊስ መኮንኖች የታጀቡ የመንግሥቱ ባለሥልጣናት ሊሙሩ ወደሚገኘው የማሰራጫ ጣቢያችን ሄደው መሳሪያውን እንዳያስተላልፍ አድርገዋል። ከዚያን ጊዜ ወዲህ ይኸው ስርጭታችን እንደ ተቋረጠ ነው ነበር ያሉት። ቪኦኤ ምላሽ እንዲሰጡ የጠየቃቸው የኬንያ መንግሥት የኮሚኒኬሽንስ ባለሥልጣናት ፈቃደኞች ሳይሆኑ ቀርተዋል። በትላንትናው ዕለት ሌሎች ሁለቱ የኦዲንጋን ቃለ መሐላ ሥነ ሥርዓት ለማስተላለፍ አቅደው ስርጭቶቻቸው የተቋረጠባቸው የቴሌቪዥን ጣቢያዎች ኔሽን ቴሌቪዥንና ኬንያ ቴሌቪዥን ኔትወርክ ናቸው። የትኞቹም ቴሌቪዥን ጣቢያዎች መንግሥት ይህን ዐይነቱን እርምጃ ይወስዳል ብለው እንዳልጠበቁ ዋሩሩ ተናግረዋል።
የትራምፕ አስተዳደር በሀገሪቱ ምክር ቤት ውክልና በተሰጠው ዘገባ መሠረት ከክሬምሊን ጋር ቅርበት አላቸውና በፖለቲካ እንቅስቃሴ የሚሳተፉ ቢሊዮነሮች ተብለው ስማቸው በተዘረዘረ ሰዎች ላይ ማዕቀብ ያልጣለበትን ምክንያት እየተከላከለ ነው። ሩሲያ ባለፈው ዓመት በተካሄደው የዩናይትድ ስቴትሱ ምርጫ እጇን ማስገባቷን ግልጽ ከተደረገ በኋላ የአገሪቱ ምክር ቤት ባለፈው ታህሳስ ወር ባወጣው ሕግ መሠረት የዩናይትድ ስቴትስ የገንዘብ ሚኒስቴር ዘገባውን ባለፈው ሰኞ ይፋ አድርጓል። ዘገባው 114 የሚሆኑ የሩሲያ ፖለቲከኞችንና የ96 ኦሊጋርኮች በሚል ስያሜ የሚጠሩትን በፕሬዚዳንት ፑቲን አስተዳደር ወቅት የበለጸጉ ሰዎችን የሀብት መጠንና የፖለቲካ ግንኙነት ይዘረዝራል። ይሁንና ዘገባው በሩሲያ መንግስት ላይም ሆነ በግለሰቦቹ ላይ ማዕቀብ መጣሉን አያሳይም። ይህ ክስተት ታዲያ ትራምፕ ለሩሲያ መንግስት ይራራሉ ማለት ነው የሚል ጥርጣሬ ያሳድረዋል። የገንዘብ ሚኒስትር ስቲቭ ምኑቺን ስለ ጉዳዩ ሲጠየቁ ማዕቀቡ የመጣሉ ጉዳይ እየተሰራበት ነው ሲሉ ነው የመለሱት።
ከፍተኛ የአፍጋኒስታን የጸጥታ ጥበቃ ባለሥልጣኖች ከሲቪልና ከወታደራዊ መሪዎች ጋር ለመነጋገር ሳይታሰብ ወደ ፓኪስታን ሄደዋል። ታሊባንና ሌሎች አማጽያን በአፍጋኒስታን ላይ ብዙ ሕይወት ያጠፉ ጥቃቶች ካካሄዱ በኋላ ነው ጉዞው የተደረገው። ባለሥልጣኖቹ ዛሬ የተጓዙት የዩናይትድ ስቴትስ ምክትል የውጭ ጉዳይ ሚኒስትር ጆን ሱሊቨን የአፍጋኒስታን መሪዎች ከፓኪስታን አቻዎቻቸው ጋር እንዲነጋገሩ ከመከሯቸው ሰዓታት ካለፉ በኋላ ነው። አፍጋኒስታን ውስጥ የአማጽያን ጥቃት በጨመረበት በአሁኑ ወቅት በቅርቡ የተካሄዱት የአጥፍቶ መጥፋት ጥቃቶችን ከፓኪስታን የስለላ አገልግሎት ጋር ለማሴር አማጽያን በፓኪስታን መጠጊያ አግኝተዋል የሚል ክስ በሚሰማበት በአሁኑ ወቅት በካቡልና በኢስላማባድ መካከል ውጥረት ሰፍኗል። የፓኪስታን ባለሥልጣኖች የአሸባሪዎቹን ጥቃቶች አውግዘዋል። ከአፍጋኒስታን የሚሰማው ክስንም መሰረት የለውም በማለት አልተቀበሉትም። በጥቃቶቹ ላይ ተአማኒ ያሉት ምርመራ እንዲካሄድ ጠይቀዋል።
በመጨረሻም አንዲት ወጣት የፓኪስታን ዜጋ በብዙ ሺ ኪሎ ሜትሮች ርቆ በሚገኝ ሰሜን ምስራቃዊ አፍጋኒስታን አንድ አካባቢ በደረሰ ከባድ ርዕደ ምድር ሕይወቷ አለፈ። አደጋው የደረሰው ከታጂክስታን ጋር በሚዋሰነው ድንበር አቅራቢያ በሚገኘው ሂንዱ ኩሽ በተባለ ክልል ላይ ሲሆን የመንቀጥቀጡ መጠን በርዕደ መሬት ስሌት በ6.1 እንደሚለካ የዩናይትድ ስቴትስ የከርሰ ምድር ጥናት አመልክቷል። ልጅቱ የሞተችው በፓኪስታን ባሎችስታን ክፍለ ግዛት ሲሆን በጭቃ የተሰራው ቤታቸው ጣሪያ በፈረሰበት ወቅት ነው ሕይወቷ ያለፈው። እስካሁን በተገኙ መረጃዎች 9 ሰዎች መቁሰላቸው ተዘግቧል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐዬ ነን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች፣ አሁን ወደ ቀዳሚው የዕለቱ አብይ ርዕስ እናመራለን።
በሰሜን ወሎ፣ በወልዲያ፣ በመርሳ፣ በቆቦና በሌሎች የዞኑ ከተሞች ከተፈጠረው ግጭት በኋላ ዛሬም ሰዎች እየታሰሩ ነው ሲሉ ነዋሪዎች ለአሜሪካ ድምፅ ገልጠዋል። በሌላ ዜና በእስር ላይ የሚገኙት የኦፌኮ ምክትል ሊቀመንበር አቶ በቀለ ገርባ ግራ አይናቸው መጎዳቱን ልጃቸው ቦንቱ በቀለ ገልጣ በአስቸኳይ ተጨማሪ ሕክምና ካላገኙ ብርሃናቸውን እስከ ወዲያኛው ሊያጡ እንደሚችሉ በሐኪም እንደተነገራቸው ለአሜሪካ ድምፅ ገልጣለች። ጽዮን ግርማ የሁለቱንም ዘገባዎች ዝርዝር ይዛ ቀርባለች።
ሰሞኑን ውጥረት በሰፈነባቸው የሰሜን ወሎ ዞን 3 ከተሞች ዛሬም ተረጋግቶ የስራ እንቅስቃሴ ሙሉ በሙሉ አለመጀመሩን፣ ትምህርት ቤትም እንዳልተከፈተ ነዋሪዎች ለአሜሪካ ድምፅ ተናግረዋል። በአንጻሩ ደግሞ ሰዎች እየታሰሩ መሆኑንም ገልጸዋል። የወልዲያ ከተማው ነዋሪ ለደህንነታቸው ስለሚሰጉ ማንነታቸውን እንድንደብቅ ጠይቀውናል። ዛሬም ከሌሊት ጀምሮ በወልዲያ እስር አለ ብለዋል።
በጣም ብዙ ወጣት በተጨነቀ ታስሯል። ያው የአካባቢ ሽማግሌ የተባሉ ሰዎች ነበሩ፣ እነሱንም ጨምሮ ባለሀብቱንም ወጣትንም እንዳለ ሞኒተር በስሯቸዋል። አሁን ያለበት ቦታ ታውቋል። ያው ስቴዲየም የሚታወቀው ለኳስ መጫወቻ እንጂ በአሁኑ ሰዓት አዲሱ ማረሚያ ቤት እየተባለ እየተነገረለት ነው ያለው።
ትላንት ያነጋገርናቸውን የመርሳውን አዛውንት ዛሬ በከተማቸው ያለውን ሁኔታ ጠይቀናቸው ነበር። የሰዎች መታሰር እንዳሳሰባቸው ተናግረዋል።
አጠቃላይ በሙሉ ተረግኖ ልጅ በሙሉ ተይዟል። እየታሰሩ ነው እንግዲህ። ፌዴራል ነው የሚያስራቸው። ያሉበትም ቦታ አይታወቅም። የከተማው ሰው ዝም ብሎ ቤቱን ዘግቶ ተቀምጠዋል።
ሌላው የመርሳ ከተማ ነዋሪ እንደገለጹት በዛሬው ዕለት የከተማው አስተዳዳሪዎች ከተማው እንዲጸዳ ጥረት ሲያደርጉ ነበር ብለዋል።
ጽዳት እንዲጸዳ ያደረጉ እዛ ተቃጥሎ የወደቁት ፍሪዞች ምናምኖች ሁሉ መንገድ ውስጥ ቋልቱ ተጸዳ። እነሱም መስሪያ ቤታቸውን ሰራተኛቸውን አዘው ሲያጸዱ ነው ያሉት። መኪናዎችም ዛሬ ተመላልሰዋል። ተወሰኑ መኪናዎች ሚኒባሶች ጠዋት ላይ ከደሴም ከወልዲያም ጠዋት ያው የግለሰቡ ቤት አልተከፈተም እንጂ በአሁኑ ሰዓት ሰው እየተንቀሳቀሰ ነው እና መንገዱ ከፈት ግለሰቦች እንዲከፍቱ ንገሩ በሚል ሽማግሌዎችን አዞ ነበር ከንቲባው። ሽማግሌዎቹ ደግሞ ምን ዋስትና አለ የምንከፍተው መጀመሪያ ስሮሜትል ማወቅ አለብን ቢያንስ ውስጥ እንዳሉ አይለቀቁ እንኳ በሚል ነበር የተለያዩ። ያው በዛ መልኩ እንደተለያዩ ያለመስማማት እንደተለያዩ ከዛ በኋላ ምንም አይነት ጥሪ አልተደረገም። ሽማግሌዎችን ድጋሚ ምከራ አላደረጉም። ከንቲባዎችን አመራሮችን ሽማግሌዎችን ለመጥራት አላሰቡም። አንዱ ግን እንደተባለ ነው ልጆቹም ተወስደዋል። እዚህ መዋለ ህጻናት ነበረበት ቤት ያሉትም እንዳሉ ናቸው። የተወሰዱትም ወዴት እንደሆነ ያው አልታወቀም። እስካሁን ድረስ የተረጋገጠ ነገር የለም ማለት ነው።
በተመሳሳይ ግጭቱ በበረታበት ቆቦ ከተማም እንዲሁ የስራ እንቅስቃሴ ሙሉ ለሙሉ አለመጀመሩን ያነጋገርናቸው ነዋሪ ለአሜሪካ ድምጽ ተናግረዋል። ዛሬ 12ኛ ቀኑን ያስቆጠረው የሰሜን ወሎ ግጭት በወልዲያ ከተማ ከጥምቀት በዓል አከባበር ማግስት በሚከበረው የቃና ዘገሊላ በዓል ላይ በመንግስት ታጣቂዎች የተገደሉ ሰዎች የቀሰቀሰው ተቃውሞ እንደሆነ ሰሞኑን ስንዘግብ መቆየታችን ይታወሳል። በዚህም ምክንያት ቁጥራቸው እስካሁን በይፋ ያልታወቀ፣ ነገር ግን ነዋሪዎቹ እንደሚሉት በአጠቃላይ ከ20 በላይ ሰዎች መገደላቸው ተዘግቧል። በተጨማሪም አካላቸው የተጎዱ ሰዎች ሕክምና እየተደረገላቸው እንደሆነም ስንዘግብ ቆይተናል። በዚህ ግጭት በግድያው የተቆጡ ወጣቶች የመንግስትና የባለሀብቶችን ንብረት ማቃጠላቸውን እንዲሁም ለመንግስት ድጋፍ ይሰጣሉ ያሏቸውን የትግራይና የአማራ ተወላጆችን ቤትና ንብረት፣ የካቢኔና የፖሊሶችን ቤት ማቃጠላቸውን ጠቅሰን መዘገባችን አይዘነጋም። በሌላ ዜና በእስር ላይ የሚገኙት የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ በቀለ ገርባ ሕክምና በሚገባ ባለማግኘታቸው ምክንያት የደም ግፊታቸው ግራ አይናቸውን እንደጎዳው ልጃቸው ቦንቱ በቀለ ለአሜሪካ ድምጽ ተናግራለች። ቦንቱ በቀለን ማምሻውን አነጋግሬያት ነበር።
የደም ግፊቱ በጣም ከፍ ብሎ ነበርና በጊዜ ሐኪም ቤት አልወሰዱትም። በተደጋጋሚ ሐኪም ቤት ሰዱኝ ቢላቸውም ፍርድ ቤቱ አዞ እንኳን በጣም ከቆዩ በኋላ በጣም ዘግይተው ነው ሐኪም ቤት የወሰዱት እና ያኔ ሐኪም ቤት በሚሄድበት ጊዜ አይኑ ላይም የደም ግፊቱ በጣም ከመጨመሩ የተነሳ ከሱ ጋር ተያይዞ አይኑ የግራ አይኑ ላይ ችግር እየፈጠረ እንደሆነ ተነገረው እና በሱ ምክንያት ሐኪም ቤት ሰዱኝ አሳክም እያላቸው አይኑንም እዛው ቂሊንጦ እና ቃሊቲ ሲታይ ነበር አይኑን። በመጨረሻም አሁን ወደ ሚኒሊክ አስተላለፉት። ሚኒሊክ ሆስፒታል እያየው ነበር እና አሁን አይን ላይ የደረሰው ችግር ከሶስት ወር በላይ ቆይቷል እና በአስቸኳይ ሕክምና ይፈልጋል። ያ ሕክምና ደግሞ እዚህ ሚኒሊክ የምንሰጠው ነገር አይደለም ብለው ወደ ግል ሆስፒታል ጻፉለት። ወደ ግል ሆስፒታል ተጽፎለት የቃሊቲው ሐኪም ቤት ነው ደግሞ የማረሚያ ቤቱ ሐኪም ቤት ነው ያንን የተጻፈውን ነገር ወስዶ ማስተላለፍ የሚችለው ማለት ነው።
አግኝተሻቸው ነበረ? በአካል ምንድን ነው አይናቸው ላይ የደረሰው ነገር ነግረውሻል? ለምሳሌ ማየት ወይም እንደዚህ የከለከላቸው ነገር አለ?
አዎ፣ ሚኒሊክ ከመሄዱ በፊት አናግሮኝ ነበረ ሐሙስ ዕለት እና የግራው አይን ምንም እያየ ለማየት እያስቸገረው እንደሆነ ነው የነገረኝ እና ምንም አንዳንዴ እንደውም ምንም ማየት አልችልም አለኝ።
ወደዛ ወደ ግል ሕክምና የሚያገኙበት መንገድ ምንድን ነው የሚሆነው?
እንግዲህ እኔ ይህን መገመት አልችልም። የሚኒሊክ ሆስፒታል የጻፈላት በአስቸኳይ ካልታከመ አይኑ ድጋሚ እንኳን ላያይ ይችላል፣ እስከ መጨረሻው ላያይ ይችላል በአስቸኳይ ካልታከመ። የህክምና ደግሞ እኛ እዚህ የምንሰጠው አይደለም ብለው ወደ ግል ነው የጻፉለት። ማረሚያ ቤት ደግሞ እኛ የግል አናሳክምም፣ ህጉም አይፈቅድም እና እንደዚህ አይነት አሰራር የለም ልንረዳ አንችልም አይነት ነው የተሰጠው መልስ። እስከ መቼ ነው? እስከ ትላንትና ማለት ነው።
የግል ህክምና ወዴት ነበር የተላኩት?
ብሩ ቪዥን የሚባል የግል ሆስፒታል።
ሚኒሊክ የላቸውም ማለት ነው ይሄ ህክምና?
አዎ፣ ሁለት ስፔሻሊስቶች ብቻ ናቸው ያሉት በዚህ ነገር ላይ አሉ። እንግዲህ የህክምና ቋንቋ ስለሆነ እኔም ብዙ አልተረዳሁትም የህክምናውን አይነት ግን እዛ ሚኒሊክ መርፌ ነው አሉ የሚሰጥ አይን ውስጥ የሚሰጥ መርፌና ጨረር ነው ውስጥ አይኑ ሬቲናው ላይ የፈሰሰውን ደም የሚጠረግበት። ብዙም ማስረዳት አልቻልኩም።
የአቶ በቀለ ገርባን ሁኔታ በተመለከተ የፌዴራል ማረሚያ ቤቶች አስተዳደር የህዝብ ግንኙነት ኃላፊ አቶ ግዛቸው መንግስቴ እጅ ስልክ ላይ በተደጋጋሚ ደውዬ ነበር፣ ስልካቸው ስለማይነሳ ምላሻቸውን ማካተት አልቻልንም።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትላንት ምሽት ላይ ለተወካዮች ምክር ቤት ባደረጉት ሀገራቸው የምትገኝበትን ሁኔታ በዘረዘሩበት ንግግራቸው የእድገትና የአንድነት መልእክት አስተላልፈዋል። ፕሬዚዳንቱ እጅግ እየተጠናከረ ያለው የአሜሪካ ምጣኔ ሀብት እድገት የእርሳቸው አስተዳደር ውጤት እንደሆነ ተናግረው ለመሰረተ ልማት ማሻሻያ $1.5 ትሪሊዮን ወጪ እንዲመደብላቸው ጠይቀዋል። ኢሚግሬሽን በተመለከተ በህፃንነታቸው ከወላጆቻቸው ጋር በህገወጥ መንገድ የገቡ ሰዎች በ12 ዓመት ውስጥ ወደ ዜግነት ሊሸጋገሩ የሚችሉበትን መንገድ ሀሳብ አቅርበው ዲቪ ሎተሪን ማቋረጥን ጨምሮ ባለ አራት ዋልታ ያሉትን የኢሚግሬሽን ማሻሻያ ሀሳብም አቅርበዋል። የዋይት ሀውስ ቢሮችን ኃላፊ ስቲቭ ከርመን ያጠናቀረው ዘገባ አለ፣ ሰለሞን አባተ ያቀርበዋል።
ፕሬዚደንት ትራምፕ ቀደም ሲል ከተዘጋጀው ንግግራቸው ውልፊት አላሉም። የአስተዳደሬ ስኬቶች ናቸው የሚሏቸውንና ከውጭ ያጋጥሙናል የሚሏቸውን ስጋቶች በከበዱ ደግሞም አንዳንዴም በተሽሞንሞኑም ቃላትና ሐረጎች ዘርዝረዋል።
በዓለም ዙሪያ አምባገነን አገዛዞችንና የሽብር ቡድኖችን እየተጋፈጥነን ቻይናንና ሩሲያን የመሳሰሉ ተቀናቃኞቻችን ጥቅሞቻችንን፣ ምጣኔ ሀብታችንን፣ እሴቶቻችንን እየተገዳደሩ ናቸው። እነዚህን አስፈሪ አደጋዎች ስንጋፈጥ ደካማነት የግጭት መንገድ መሆኑን በእርግጠኛነት እናውቃለን። ደግሞም ወደር የለሽ ኃይል መሆን ለእውነተኛውና ታላቁ መከላከያችን ፍጹም እርግጠኛው መንገድ መሆኑንም እናውቃለን።
የአሜሪካን ምድር ሊደርስ የሚችል ኒውክሌር አረር ተሸካሚ ሮኬት መስራቷን እየተናገረች ስለምትፎክረው ሰሜን ኮሪያም ሲናገሩ ብልሹ ጠባይ ያለው አገዛዝ ብለዋታል። ፕሬዚደንት ትራምፕ ስለ ሀገር ውስጥ ጉዳዮችና ፖለቲካም ሲናገሩ የትራንስፖርትና የመሠረተ ልማት አውታሮችን ለመገንባት እና ለማደስ በጀት ጠይቀዋል።
$1.5 trillion የመሠረተ ልማት በጀት እንዲጸድቅልኝ የተወካዮች ምክር ቤቱን እጠይቃለሁ። ለሀገራችን ግንባታ በጣም አንገብጋቢ ጉዳይ ነው።
የኢሚግሬሽን ፖሊሲዎችን ለማሻሻል ሲባል መግባባት እንዲኖርም ጥሪ አሰምተዋል።
የጋራ መደብ ለማግኘት ለሕዝባችን ልናስገኝ የሚገባንን ስኬት ለማስመዝገብ ስንል ልዩነቶቻችንን እንድናስወግድ በዚህ ምሽት ጥሬን አሰማለሁ። ይህ ቁልፍ ጉዳይ ነው።
ፕሬዚደንቱ ትኩረት ከሰጧቸው ጉዳዮች መካከል የኢሚግሬሽን ማሻሻያ እርምጃዎችን መውሰድ አንዱ ሲሆን ባለ አራት ዋልታ ያሉትን እቅዳቸውን ለተወካዮች ምክር ቤቱ ጥምር ጉባኤ አሰምተዋል።
The first pillar of our framework generously offers a path to citizenship.
ቀዳሚው የእቅዳችን ዋልታ ዜግነትን ለ1.8 ሚሊዮን ሰነ ለሌላቸው በሕፃንነት የገቡ ወደ ዜግነት የሚሄዱበትን ሁኔታ ያመቻቻል። ይህም ከቀደመው አስተዳደር ካቀረበው በሶስት እጥፍ ለሚሆኑ ዜግነትን የሚቸር ነው።
በዚሁ እቅዳቸው የዩናይትድ ስቴትስ ድንበር እንዲጠበቅ ትልቅ ግንብ እንዲቆምና ተጨማሪ የወሰን ጥበቃ ሠራተኞች እንዲቀጠሩ፣ ዩናይትድ ስቴትስ ከተለያዩ የዓለም ማዕዘናት በየዓመቱ የምታስተናግደውን የብዝሃነት ቪዛ ሎተሪ መርሃ ግብር ወይም ዳይቨርሲቲ ቪዛ ሎተሪ በምህፃር ዲቪ ሎተሪ ተብሎም ይታወቃል እንዲቆምና ኢሚግሬሽን በችሎታ ብቻ እንዲሆን፣ ተሳሳቢ ፍልሰት እንዲቆምና ዩናይትድ ስቴትስ ውስጥ የሚኖሩ ኢሚግራንቶች የተወሰኑ የቤተሰቦቻቸውን አባሎች ብቻ መጋበዝ እንዲፈቀድላቸው የሚያደርግ የማሻሻያ ሕግ እንዲወጣ ጠይቀዋል። በሌላ በኩል ደግሞ የዩናይትድ ስቴትስ ግብር ከፋይ ገንዘብ መዋል ያለበት ለዩናይትድ ስቴትስ ጥቅም ማስጠበቂያና ወዳጆቿን ለመርዳት እንጂ ለጠላቶቿ ለመስጠት መሆን የለበትም ያሉት ሚስተር ትራምፕ የኢየሩሳሌምን የእስራኤል ዋና ከተማነት ዕውቅናቸውን አስመልክቶ ቁጥራቸው የበዛ የተባበሩት መንግስታት ድርጅት አባል ሀገሮች ባሳለፉት የተቃውሞ ውሳኔ ላይ ያደረባቸውን ቅሬታና ቂም ተናግረዋል።
Last month I also took an action endorsed unanimously by the US Senate just months
ባለፈው ወር ለኢየሩሳሌም የእስራኤል ዋና ከተማነት ዕውቅና ሰጥቻለሁ። ወዲያው የተወሰኑ ሀገሮች ተሰብስበው በሉዓላዊ መብታችን ላይ ተቃውሞ አሰምተዋል። ባለፈው 2016 ዓ.ም ተመረተ እንደ አውሮፓ አቆጣጠር የአሜሪካ ግብር ከፋዮች የ20 ቢሊዮን ዶላር እርዳታ ለነዚህ አገሮች ሰጥተዋል። አሁን ለኮንግረሱ የማቀርበው ጥያቄ ገንዘባችንን መስጠት ያለብን ለጠላቶቻችን ሳይሆን ለወዳጆቻችን መሆን እንዳለበት የሚያዝ ሕግ እንዲያወጣ ነው።
በትናንቱ የትራምፕ ንግግር ወቅት ከተቃዋሚዎቹ እንደራሴዎች ቁጥራቸው ታይቶ የማይታወቅ እንደራሴዎች በአዳራሹ ውስጥ ሳይገኙ ቀርተዋል። የተወካዮች ምክር ቤቱ የጥቁር እንደራሴዎች ክንፍ አባላት ደግሞ በቅርቡ ፕሬዚደንት ትራምፕ በአፍሪካ ሀገሮች ላይ አሰምተውታል የተባለውን ጸያፍ አገላለጽ ለመቃወም በሚል የተለያዩ የአፍሪካ ሀገሮችን ጥበቦች የሚያንጸባርቁ አልባሳትን ለብሰው ተገኝተዋል። የዲሞክራቶቹን ምላሽ ከፕሬዚደንት ትራምፕ ንግግር በኋላ ያሰሙት እንደራሴው ጆ ኬኔዲ ሳልሳዊ የትራምፕን ስም ጨርሶ አልጠሩም።
Bullies may land a punch. They may leave a mark. But they have never, not once, in the history of our United States.
እብሪተኞች ቡጢ ሊያሳርፉብህ ይችላሉ። ጠባሳ ሊጥሉብህ ይችላሉ። የራሳቸውን መጻኢ ተስፋ ለመጠበቅ ሲሉ የተባበሩ የዩናይትድ ስቴትስ ዜጎችን ጥንካሬ መጋፈጥ የሚችል ኃይል ግን በታሪክ ከቶንም አልታየም።
ምንም እንኳ ፕሬዚደንቱ በዚህ በመጀመሪያው የኮንግረስ ንግግራቸው ላይ ለአንድነት ይጣሩና ብዙ ስኬቶችን ማስመዝገባቸውን ይናገሩ እንጂ በልዩ ምርማሪ የተከፈተባቸው የሩሲያን ባለፈው ምርጫ ውስጥ አልቃ መግባት የሚያጣራ ክፍል ሥራ በአስተዳደራቸው ላይ ደመና እንዲያጠላ ማድረጉ እየተነገረ ነው።
ዲሞክራቱ የማሳቹሴትስ ኮንግረስማን ጆ ኬኔዲ ናቸው ለፕሬዚደንት ዶናልድ ትራምፕ ንግግር መልስ የሰጡት። የፕሬዚዳንት ትራምፕ አስተዳደር ቋሚ የሆነውን የአሜሪካ እሴት ያልጠበቀና ሕዝቡን ሊጠብቅ ያለውን ሕግ የጣሰ ነው ብለዋል። ዝርዝሩ አሁን ይቀርባል። አዲሱ አበበ ያቀርበዋል።
የፕሬዚዳንት ዶናልድ አስተዳደር ኢላማ ያደረገው ሁላችንንም በሚጠብቀን ሕግ ላይ ብቻ ሳይሆን በራሳችን በሰላማችን ላይ ጭምር ነው ያሉት ጆ ኬኔዲ በንግግራቸው መጀመሪያ። ለትናንት ምሽቱ የፕሬዝዳንት ትራምፕ ንግግር የተለመደውን የዲሞክራቲክ ፓርቲውን ምላሽ ያቀረቡት ኬኔዲ በሰጡት በዚሁ መልስ በመጀመሪያው ዓመት የፕሬዝዳንት ዶናልድ ትራምፕ አስተዳደር ብዙ ሚሊዮን አሜሪካውያን ጥርጣሬ፣ ንዴትና ፍርሃት እንደነበረባቸው አስታውሰው የጥቁሩን ሕዝብ ሰብአዊ መብት ያልጠበቀ፣ የተመሳሳይ ጾታ ጋብቻ ፈጻሚዎችን ህልውና የተፈታተነና አሜሪካውያንንም ከብዙ ማኅበረሰብ ጋር በጠላትነት የፈረጀ ወይም ያቆመ የፍትሕ ሚኒስቴር መመስረታቸውን ተናግረዋል። የፕሬዚዳንት ትራምፕ አስተዳደር ሁላችን እኩል፣ ሁላችን የምንጠቅም፣ ሁላችን ዋጋ እንዳለን የሚያረጋግጠውን አሜሪካዊ ቃል ኪዳን እንደዘነጋና ዋጋ ቢስ እንዳደረገው ኮንግረስማን ኬኔዲ በገለጡበት ወቅት ንግግራቸውን ለማድመጥ ፎል ሪቨር ማሳቹሴትስ በሚገኘው የቴክኒክ ትምህርት ቤት የተሰበሰበው ሕዝብ ከመቀመጫው በመነሳት ነበር ድጋፉን በታላቅ አድናቆት የገለጠው።
Belief that we are all worthy, that we are all equal, that we all count in the eyes of our law and our leaders, God and our government. That is the American promise.
ከፍተኛውና ትልቁ የአሜሪካ እምነት ሁላችን እኩል፣ ሁላችን የምንጠቅም፣ ሁላችን ዋጋ እንዳለን የሚያረጋግጥ አሜሪካዊ ቃል ኪዳን ነው።
ለሶስተኛ ዘመን የምክር ቤቱ አባል ሆነው እያገለገሉ ያሉት የ37 ዓመቱ ወጣት እንደራሴ ጆ ኬኔዲ የዩናይትድ ስቴትስ 35ኛው ፕሬዚዳንት የጆን ኤፍ ኬኔዲ እና የሴናተር ኤድዋርድ ኬኔዲ ወንድም የነበሩት የባቢ ወይንም የሮበርት ኤፍ ኬኔዲ የልጅ ልጅ ናቸው። የተሻለ ጥቅም ወይም ስምምነት የሚለውን የፓርቲያቸውን አዲስ መፈክር በማጎላት የተናገሩት ኮንግረስማን ጆ ኬኔዲ ዲሞክራቶች ለተሻለ የሥራ ክፍያ፣ ለሕፃናት ጤና ጥበቃና ለትምህርት ዕድል መሟገታቸውን እንደሚቀጥሉ አስታውሰው በካንሰር ህመም ወይም በሱስ አስያዥ እጽ ይሁን ሁሉን አቀፍ የጤና ጥበቃ ሥርዓት እንዲመሠረትም የሁል ጊዜ ጥረታቸው እንደሆነ ገልጠዋል። ፕሬዚዳንት ዶናልድ ትራምፕ በንግግራቸው የገለጿቸውንና የሚደግፏቸውን እንደ የንግድ ስምምነቶችና መሠረተ ልማት ፖሊሲዎችን ኮንግረስማን ኬኔዲም በመደገፍ ገልጸዋቸዋል። ሌላው ታዳሚዎቻቸው ከመቀመጫቸው በመነሳት አድናቆታቸውን በጭብጨባ የገለጡበት የኮንግረስማን ኬኔዲ ሕጋዊ ሰነድ የላቸውም ለተባሉና በሕፃንነታቸው በወላጆች ወዲህ ወደ አሜሪካ ለመጡና እዚህ ለሚገኙ 1.8 ሚሊዮን ስደተኞች ደህንነት ቃል የገቡበት ንግግራቸው ነው። እናንተ የታሪካችን አካል ስለሆናችሁ ወደ ኋላ ሳንል ከጎናችሁ እንቆማለን፣ እንሟገትላችኋለንም ነበር ያሉት። ንግግራቸውንም ለአሜሪካውያን ባስተላለፉት ጥሪ ነው የቋጩት።
Ladies and gentlemen, have faith. Have faith. The state of our union is hopeful, resilient, and enduring. God bless you. God bless your family.
ክቡራትና ክቡራን፣ እምነት ይኑረን፣ እምነት ይኑራችሁ። አገራችን አሁን የምትገኝበት ሁኔታ ተስፋ ሰጪ ነው፣ ጠንካራና ዘላቂም ነው። እናም እምነት ይኑረን። እግዚአብሔር ቤተሰባችሁን ይባርክ። እግዚአብሔር ዩናይትድ ስቴትስን ይባርክ። አመሰግናለሁ።
ፕሬዚደንት ዶናልድ ትራምፕ የትላንቱን የአገሪቱን ይዞታና አቅጣጫ አመላካች ንግግራቸውን የሚፈልጉትን የኢሚግሬሽን ለውጥ እርምጃዎች ለመናገር ተጠቅመውበታል። የቪኦኤው ክሪስ ሃና ያጠናቀረውን ዘገባ ቆንጅታዬ ታቀርበዋለች።
ፕሬዚደንት ትራምፕ ባለአራት ክፍሉን የኢሚግሬሽን እቅዳቸውን ለደህንነት የሚበጅ ዘመናዊና ሕጋዊ የኢሚግሬሽን ስርዓት ሲሉ ሲገልጹት፣ ዲሞክራቶች በበኩላቸው ስድብና ጭካኔ የተመላበት ብለው ነቅፈውታል። ሚስተር ትራምፕ ያቀረቡት እቅድ የመጀመሪያው ክፍል ቁጥራቸው ወደ 2 ሚሊዮን ለሚጠጋ በልጅነታቸው በሕገወጥ መንገድ ወደ አሜሪካ ለመጡ ሰዎች
ዜግነት የሚያገኙበትን ጎዳና የሚቀይስ እንደሆነ አስረድተዋል። ከነዚህ ውስጥ ወደ 800 ሺህ የሚጠጉት በቀደሙት ፕሬዝደንት ባራክ ኦባማ አስተዳደር ዘመን በወጣውና በእንግሊዝኛ ምህጻሩ ዳካ በሚባለው መርሃ ግብር አማካይነት እንዲኖሩና እንዲሰሩ በሰጣቸው ህጋዊ ፈቃድ የተጠበቁ ናቸው። መርሃ ግብሩ እንዲያበቃ ባለፈው ዓመት ፕሬዝደንት ትራምፕ ትዕዛዝ ሰጥተዋል። በመሆኑም ምክር ቤቱ ለነዚህ ድሪመርስ ተብለው ለሚጠሩት ሰዎች ጉዳይ እስከፊታችን መጋቢት ወር ማብቂያ ባለው ጊዜ ውስጥ ዘላቂ መፍትሄ ማቅረብ ይኖርበታል። ፕሬዝደንት ትራምፕ የኢሚግሬሽን ለውጥ እርምጃዎቹን ስለምን እንደሚፈልጉ ሲያብራሩ በቀጥታ እነዚህን የውጭ ሀገር ሰዎች ሳይጠቅሱ ማትኮር የምፈልገው የአሜሪካውያን ሰራተኞችና የአሜሪካውያን ቤተሰቦችን ጥቅም ማስጠበቅ ላይ በመሆኑ ነው ብለዋል።
My duty and the sacred duty of every elected official in this chamber.
የኔ ኃላፊነት ደግሞም እዚህ አዳራሽ ውስጥ ያለ የእያንዳንዱ የሕዝብ ተመራጭ የተቀደሰ ኃላፊነት ለአሜሪካውያን መቆም ነው። ለደህንነታቸው፣ ለቤተሰቦቻቸው፣ ለማህበረሰቦቻቸው መከላከል የአሜሪካ ህልም መብታቸውን ማስጠበቅ ነው። ምክንያቱም አሜሪካውያንም ባለህልም ናቸውና።
ያ አባባል ታዲያ የፕሬዝደንቱን እቅድ ከሚቃወሙት ብዙዎች በኩል ወዲያውኑ ነው ነቀፋ ያስከተለው። የዩናይትድ ስቴትስ የተወካዮች ምክር ቤት ያናሳኑ ዲሞክራቶች መሪ ናንሲ ፔሎሲ በትዊተር ባለህልሞችም አሜሪካውያን እኮ ናቸው ብለዋል። ዲሞክራቱ የኮንግረስ አባል ጆ ኬኔዲ በበኩላቸው ለፕሬዝደንቱ ንግግር በሰጡት ምላሽ ላይ ለወጣቶቹ የውጭ ሀገር ሰዎች የድጋፍ መልእክት አስተላልፈዋል።
ኢኖ ነስ ማማስ አለሃር ዩ አር ፓርት ኦፍ አር ስቶሪ ዊ ዊል ፋይት ፎር ዩ አንድ ዊ ዊል ኖት ዋክ አዌይ።
እናንተ የታሪካችን አካል ናችሁ፣ እንታገልላችኋለን፣ አንተዋችሁም።
ሚስተር ትራምፕ የኢሚግሬሽን ስርዓት ትልማቸውን ለማሳካት እጃቸውን ወደ ዲሞክራቶቹም ወደ ሪፐብሊካኑም የምክር ቤት አባላት እየዘረጉ መሆናቸውን ተናግረዋል። ፕሬዝደንት ትራምፕ የምረጡኝ ዘመቻቸውን ሲጀምሩ አንስተው በዩናይትድ ስቴትስና ሜክሲኮ ድንበር ላይ አጥር ይገነባል ሲሉ ቆይተዋል። በኢሚግሬሽን ስርዓት እቅዳቸው ውስጥ ደግሞ የድንበር ጥበቃ አባላት ቁጥሩ ከፍ እንዲልና በህገወጥ መንገድ በድንበር አቋርጠው ሊገቡ ሲሞክሩ የሚገኙትን ይዞ የመልቀቅ ፖሊሲ እንዲያከትም የሚፈልጉ መሆናቸውን አስታውቀዋል። የተደራጁ የወንጀል ቡድኖች አባላትና ሌሎችም ወንጀለኞች በዚያ ቀዳዳ ተጠቅመው ሀገራችን እየገቡ ነው በማለት ተናግረዋል ሚስተር ትራምፕ። ዳይቨርሲቲ ቪዛ ፕሮግራም ወይም የግሪን ካርድ ሎተሪ የሚባለው መርሃ ግብር እንዲሰረዝና ይልቁንም ለህብረተሰባችን አስተዋጽኦ የሚያበረክቱ ሀገራችንን የሚወዱና የሚያከብሩ የሰለጠኑ ሰራተኞች እንዲመጡ የሚያስችል ብቃትን መሰረት ያደረገ ስርዓት ይተካ ሲሉም አሳስበዋል። በአራተኛውና በመጨረሻው የኢሚግሬሽን እቅዳቸው ክፍል ሚስተር ትራምፕ የዩናይትድ ስቴትስ ዜጋ ወይም ባለመኖሪያ ፈቃድ የሆኑ የውጭ ሀገር ተወላጆች ወላጆቻቸውን፣ እህት ወንድሞችና በአዋቂነት ዕድሜ ውስጥ ያሉ ልጆቻቸውን ለማስመጣት የሚያስችለው መርሃ ግብር በባለቤትና ለአቅመ አዳም ወይም ለአቅመ ሔዋን ባልደረሱ ልጆች ብቻ እንዲወሰን ጠይቀዋል። የቨርጂኒያ ክፍለ ግዛት ዲሞክራት የምክር ቤት አባል የሆኑት ኤሊዛቤት ጉዝማን ለሚስተር ትራምፕ ንግግር በስፓኝ ቋንቋ በሰጡት ምላሽ ሀገሪቱን ሰዎች በባህሪያቸው ሳይሆን በቆዳ ቀለማቸው ወደሚመዘኑበት ወደ ቀድሞ ዘመን ለመመለስ የሚቃጣ ነው በማለት የፕሬዝደንቱን የኢሚግሬሽን ራዕይ ውድቅ አድርገዋል። እኩልነትን ባለመቻቻል፣ መከባበርን በዘረኝነት ተክተዋል ሲሉ ፕሬዝደንቱን ወቅሰዋል። የሚስተር ትራምፕ የኢሚግሬሽን እቅድ አሉ የሀገራችንን ማንነት ከስረ መሰረቱ የሚቀይር ከመስራቾቿ የላቀ ራዕይ ጋርም የሚጣረስ ነው። ፕሬዝደንቱ ማህበረሰቦቻችንን የሚገልጹበትን ጸያፍና ዘለፋ ያዘለ መንገድ ልንቀበለው አይገባም ብለዋል ኤሊዛቤት ጉዝማን።
አድማጮች፣ ተከታዩም ከዚሁ ርዕስ ጋር የሚያቆየን ይሆናል። ወደዚህ ሀገር ፈልሰው የሚመጡ ሰዎች በእንግሊዝኛው አጠራር ኢሚግራንት የሚባሉት ለአሜሪካ ሸክም ሳይሆኑ ሀብት ናቸው ሲሉ አንድ ኢትዮጵያዊ አሜሪካዊ ምሁርና ፖለቲከኛ ለአሜሪካ ድምፅ ገልጠዋል። ቴክሳስ ዳላስ ውስጥ የምጣኔ ሀብት አዋቂ ወይም ፕሮፌሰሩ ዶክተር መሐመድ አባጀበል በአንጻራዊ ሁኔታ የፕሬዚዳንት ትራምፕ የትናንት አቀራረብ ጥሩ ነበር ነው ያሉት። ሰለሞን አባተ ነው ያነጋገራቸው።
ዶክተር መሐመድ ጤና ይስጥልኝ፣ እንደምን አመሹ?
ጤና ይስጥልኝ ሰለሞን፣ እንደምን አመሸ?
እግዚአብሔር ይመስገን። እስቲ እንደው ለማስታወስ ያህል አድማጮቻችንን ራስዎን ትንሽ አስተዋውቁልኝ፣ የት እንዳሉ፣ ምን እንደሚሰሩ፣ የፓርቲ ማንነቶ ማን እንደሆነ እስቲ ትንሽ ይንገሩን።
ስሜ መሐመድ አባጀበል ነው፣ የምኖረው ዳላስ ነው። አብዛኛው ሰው የሚያስታውስ ይመስለኛል በ2014 ለአሜሪካን ሴኔት ከቴክሳስ ተወዳድሬ ነበር እንደ ራይት ኢን ካንዲዴት እና ስራዬ መምህር ነኝ፣ ኢኮኖሚክስ መምህር ነኝ እዚህ ዳላስ። ባጭሩ ይሄን ይመስላል።
እሺ ዶክተር መሐመድ በጣም አመሰግናለሁኝ ለጊዜው። በድጋሚ እንግዲህ የትናንት ምሽቱን የፕሬዚደንት ዶናልድ ትራምፕን ሀገራቸው የምትገኝበትን ሁኔታ የተነተኑበትን የወደፊት ሀሳባቸውንም ጠቅለል እያደረጉ ያስቀመጡበትን ንግግራቸውን ተከታትለዋል ብዬ ተስፋ አደርጋለሁ። እስቲ እንደው ዶክተር መሐመድ ጠቅለል ካለ ጉዳይ እንነሳና እርስዎ ፕሬዚደንት ትራምፕን እንደሚያውቋቸው እንደ እጩም እንደ ፕሬዚደንትም ላለፈው አንድ ዓመት እንደሚያውቋቸው የትናንትናው አቀራረባቸው ምን ይመስል ነበረ? በቅርጽ ደረጃ ነው የማነሳው። እንዴት አገኟቸው?
ስቴት ኦፍ ዘ ዩኒየን የሚባለው ንግግር በየዓመቱ ሁሉም ፕሬዚደንቶች የሚያደርጉት ነው። የፕሬዚደንት ትራምፕ የመጀመሪያው ስቴት ኦፍ ዘ ዩኒየን ንግግር ነው እና ፕሬዚደንት ትራምፕን እንግዲህ አንድ ዓመት ተከታትለን ከሳቸው የሚጠበቅ ነገር አንድ ነገር ቢኖር ከተጻፈ ነገር ወጥተው ኮሜንት ማድረግ ነው እና ያም ነው ብዙ ጊዜ እሳቸውን ለትችት የሚዳርጋቸው እና ትናንትና አንደኛ የተጻፈ ነገር ነው የሚነበበው በሁሉም ስቴት ኦፍ ዘ ዩኒየን አድረስ። ዝም ብሎ ሰው ዝም ብሎ ንግግር ሳይሆን የተጻፈ በደንብ ቅርጽ ያለው የፕሬዝደንትን አጀንዳ የሚገልጽ ወደፊት ምን ማድረግ እንደሚፈልግ ፕሬዝደንት የሚገልጽ እና ባለፈው ዓመት ምን እንደተሰራም ተናግሮ ትንሽ ክሬዲት የሚወስድበት አይነት ንግግር ነው። ይሄን ሁሉ አድርጓል ፕሬዝደንት ትራምፕ። ንግግሩ በጣም ቅርጽ ያለው ነበር። ሪሴፕሽኑ እንደተጠበቀው ዲሞክራቶች ብዙም ደስተኛ አልነበሩም። አንድ 15 የሚሆኑት ደግሞ በጭራሽም እዛም አልሄዱም። የሄዱትም አላጨበጨቡም፣ ዝም ብለው ነው የተቀመጡት። አንድ ሰዓት ከ20 ደቂቃ እንደዚህ የሚሆን ንግግር ነበር። አንድም ጊዜ አልተጨበጨበላቸውም ከዲሞክራቶች። አንዳንዶች ምናልባት ግን አብዛኞቹ ዝም ብለው ነው የተቀመጡት። ያም የተጠበቀ ነገር ነው። በአጠቃላይ ጥሩ ነበር ማለት ይቻላል። እንግዲህ ጥሩ ማለት አንጻራዊ ነው።
ዶክተር መሐመድ እርስዎን እንደ አንድ አሜሪካዊ የፕሬዚደንት ትራምፕ አጀንዳ ምን ያህል አርክቶዎታል?
ወይም ብዙ የተናገሩት በኢኮኖሚ ላይ ነው እና በኢኮኖሚው ምን ያህል እንደሰሩ ስፔሲፊክሊ ይሄ የስታክ ገበያ ወይንም ስታክ ማርኬት የሚሉት ኒውዮርክ ያለው
የአክሲዮን ገበያው ማለት ነው።
አዎን፣ የአክሲዮን ገበያው እሳቸው ፕሬዚደንት ከሆኑ በኋላ በጣም ቫሊዩ ወይንም ደግሞ ጨምሯል፣ ቫሊዩ ጨምሯል እና እሱንም ክሬዲት ወስደዋል። እኔ ፕሬዚደንት ስለሆንኩ ነው ብለዋል። ሌላው ደግሞ ስራ፣ ይሄ ጃብ ማርኬት የስራ ገበያ በጣም ጥሩ ነው። አሁን ስራ አጥነት ወደ 4.1 ወርዷል እና ያንንም እኔ ፕሬዚደንት ስለሆንኩ ነው ያሉት። ሌላው ደግሞ የቀረጥ ቅናሽ ነው። ታክስ ከት ከ35% ማርጂናል ታክስ ሬት ወደ 20% መቀነሱ ጥሩ ነው። ስራ ይፈጥራል፣ ሰው ገንዘቡን ይቆጥባል ብለው ተናግሯል። ግን እሳቸው ያልጠቀሱት ምንድን ነው? ኮንግሬሽናል ባጀት ኦፊስ የራሳቸው እሳቸው ይሄ ታክስ ከት ከጥቅሙ ጉዳቱ እንደሚያመዝን ተናግረዋል። ያንን ለምን እንዳልተናገሩ ግልጽ ነው።
ያው እንደውም ያን ጊዜ ይሄው እርሶ የጠቀሱት ቢሮ በአሜሪካ ምጣኔ ሀብት ላይ በመጪዎቹ 10 ዓመታት ውስጥ የ1 ትሪሊዮን ተጨማሪ ዕዳ ያስከትላል ብሎ ነበረ ቢሮው።
በትክክል በትክክል። ያ ደግሞ ሰለሞን የራሳቸው ሲቢኦ ነው፣ ራሳቸው የሾሙ ሰዎች ማለት ነው። በስራ በኩል ይሄ ነው። ሌላው ደግሞ እኛንም ሁላችንንም የሚነካው ይሄ የኢሚግሬሽን ጉዳይ ነው እና ስለ ኢሚግሬሽን ጉዳይ በጣም አወዛጋቢ የሆኑትን ነገሮች አልተናገሩም። ጠቀስ ጠቀስ ያደረጓቸው ነገሮች አሉ። ለምሳሌ ይሄ ዳይቨርሲቲ ቪዛ የሚባለው አብዛኛው ኢትዮጵያ የመጣው በዛ ነው። ዲቪ የሚባለው ማለት ነው። ግን ከዚህ በፊት ተናግሯል ዲቪን እንደማይወዱት እና ይሄን ነገር መሰረዝ እንደሚፈልጉ ተናግሯል። ሌላው ትልቁ ደግሞ ይሄ ዳካ የሚሉት
አዎ፣ በህፃንነታቸው ወደ አሜሪካ
በህፃንነታቸው የመጡ ዲፈርድ አክሽን ኦን ቻይልድሁድ አራይቫል የሚባለው ፕሬዚደንት ኦባማ በኤግዘኪቲቭ ኦርደር እነዚህ ሰዎች እንዳይያዙ ያደረጉት ነገር አሁን ኤክስፓየር ያደርጋል። ወደ አንድ ወር ነው እንደዚህ ነው የቀረው እና ስለዛ ሲናገር በጣም የሚገርምህ ነገር ሰለሞን፣ እሱ ያለው እና ጭንቅላቴ ውስጥ የቀረው ምንድን ነው አሜሪካንስ አር ድሪመርስ ቱ ነው ያለው። እና እነዛ ሰዎች ድሪመርስ ነው የሚባሉት አሜሪካ ውስጥ። እና የአሜሪካ ሰውም እኮ ድሪመር ነው፣
ህልም ያለው
በአሽሙር ያ በአሽሙር ያንን እንደማይደግፉ ነው የተናገሩት። ግን ደግሞ በሌላ በኩል ደግሞ ያንን እንደሚደግፉ የሚፈልጉትን ነገር ካገኙ ከዚህ በፊት የተናገሩት ነው። ይሄ ለቦርድ ለአጥር ለጠረፍ አጥር 25 ቢሊየን የአሜሪካን ዶላር የሚያገኙ ከሆነ ከሌላ ቢል ከሌላ ከቢል ጋር አጣብቀው ለማሳለፍ ፍቃደኛ እንደሆኑ ተናግሯል።
ያው እንደ እንካ በንካ ለመደራደሪያ ያህል የወሰዱት አቋም ይመስላል።
በትክክል በትክክል ለመደራደሪያ ያህል እንደ ቀብ ይዘውታል እሱን። እና ኢሚግሬሽን ይሄ ነው። ሌላው ደግሞ ይሄ ቼን ኢሚግሬሽን የሚባለው
ተሳሳቢ ፍልሰት
ተሳሳቢ ኢሚግሬሽን ወይንም ደግሞ እንደ ሰንሰለት ሰው አንዱ ወጥቶ ሌላውን እያወጣ ወንድምህ ይወጣል፣ ወንድምህ ደግሞ ያጎትህን ልጅ ያወጣ እንደዛ፣ ይሄንንም እንደሚያስቀር ተናግሯል። ይሄ ቼን ኢሚግሬሽን በጣም የሚቀርብህ ዘመድ ካልሆነ ለምሳሌ ወንድምህ፣ ልጆችህ ወይም ልጅህ እንደዛ አይነት ካልሆነ ይሄ ቼን ኢሚግሬሽንም እንደሚያስቀሩ ተናግሯል። ከዚህ በፊት ሁላችንም እንደሰማ ነው ተናገሩ ተብሎ የሰማ ነው። ምንድን ነው አፍሪካን የአፍሪካን ሀገሮች የተሳለቁ እለት ከኖርዌይ ብዙ ሰው ለምን አይመጣ ምናምን ብለዋል ላሉ፣ ያ ደግሞ ከሁለት ሰው በላይ ሴኔተሮች ብለዋል ብለው ተናግረዋል። እኛ ባንሰማውም ነገሩን እኔ እንደ እውነት ነው የምወስደው። እና ይሄ ከሌላ ሀገር የሚመጣን ኢሚግሬሽን በጣም ለመቀነስ እንደሚፈልጉ ነው። ያ ደግሞ ዳይሬክት ኢምፕሊኬሽን አለው ለእኛ ለኢሚግራንት ኮሚኒቲ። ያ ነገር በጣም የሚያሳስብ ነው ልልህ ፈልጌ ነው ሰለሞን።
እስቲ ካነሱት አይቀር ዶክተር መሐመድ ወደዚህ ወደ ዲቪው ጉዳይ እንምጣና ምክንያቱም የብዙ ሰውም ጆሮ እዚህ አካባቢ የሚያንዣብብ ይመስለኛል። ለመሆኑ ለምንድን ነው ፕሬዚደንት ትራምፕ ዲቪ ሎተሪ እንዲቋረጥ እንዲቆም የሚፈልጉት?
ወይም እሳቸው የሚሉት በዝምድና ወይንም ደግሞ ሰውን እንደዚሁ ማምጣት ሳይሆን የሚሸጥ እስኪል ያለው የሚሸጥ ችሎታ ያለው ሰው
ሜሪት ቤዝድ የሚሉት ወይም በችሎታ ላይ የተመሰረተ ማለት ነው።
በትክክል ችሎታ ላይ የተመሰረተ ኢሚግሬሽን ነው የምንፈልገው ነው የሚሉት እሳቸው። ግን ከዚህ በፊት ኢሚግሬሽን አብዛኛውን የአሜሪካ ኢሚግሬሽን ችሎታ ላይ የተመሰረተ አይደለም። የእሳቸውም ዘመዶች የመጡት በችሎታቸው ሳይሆን ጥሩ ኑሮ ፍለጋ ነው የመጡት አብዛኞቹ። እና አሁን ዲሞክራቶች ምንድን ነው የሚሉት ኢሚግሬሽን ሜሪት ቤዝድ ብቻ ሳይሆን ድሃውንም አምጥተን ይሄን የአሜሪካን ድሪም አባሮ የሚሻሻል ከሆነ ሰው ለምን ሌላ ሰው አይመጣ? ለምን ድሃው አይመጣም? ኢሚግሬሽን ደግሞ በችሎታ ብቻ ሳይሆን ፖለቲካል አሳይለም የሚፈልጉ ሰዎች አሉ። እነሱ መምጣት አለባቸው። ግን ከዛም በተረፈ ሰው ሁሉ ኳሊፋይ የሚያደርግ ከሆነ በችሎታ ሳ እንዲሁም መጥቶ እዚህ ሀገር መሻሻል ይችላል። እና አብዛኞቹ ዲሞክራቶች የሚሉት ምንድን ነው የእኛም አንሰስተርስ የኔ አባት የኔ አያት የኔ ቅድመ አያትም እኮ የመጡት ችሎታ ስላላቸው ሳይሆን አሜሪካን ሰው የሚሻሻልበት ሀገር ስለሆነ ነው ለመስራት ነው የመጡት የሚል አርጊመንት ነው ያላቸው።
ዶክተር መሐመድ እርስዎ በግሎ ራስዎ ብዙ ነገር በአንድ ሰው ውስጥ ያለበት ሰው ኖት፣ ኢሚግራንት ኖት፣ ፖለቲከኛ ኖት፣ የምጣኔ ሀብት ሊቅ ኖት እና በዚህ ዙሪያ ላይ ያሉ ነገሮችን የእርስዎን ያህል በአካልም በመመራመሩም ደረጃ የሚያውቀው የሚቀርበው ያለ አይመስለኝም። እና ለመሆኑ ወደ ዩናይትድ ስቴትስ የሚገቡ በዲቪ ሎተሪ የሚሆን በሌላ በማንኛውም መንገድ የሚገቡ ኢሚግራንቶች ለዚች ሀገር ሸክም ናቸው እንዴ?
እዛ ላይ ሪሰርች በጣም አንድ ወጥ መልስ የለውም። ኢሚግረንቶች መጀመሪያ ሲመጡ ቋንቋውን መማር አለባቸው። ሲስተሙን መማር ስላለባቸው ለሆነ ጊዜ ያህል ሶሻል ዌልፌር ሰርቪስን ይጠቀማሉ። ያ ግልጽ ነው። ግን ኢን ዘ ሎንግ ራን ለአሜሪካ
ዋስትና አገልግሎቶችን ማለት ነው።
በትክክል የጤና ጥበቃ፣ የቤት ክፍያ እርዳታ፣ የሄልት ኢንሹራንስ ወይንም የጤና ኢንሹራንስ ይሄን ይጠቀሙበታል። ግን ኢን ዘ ሎንግ ራን ልጆቻቸው በጣም ሰክሰስፉል ናቸው፣ የኢሚግራንት ልጆች እዚህ ሀገር። እና ዳታ ይህንን በደንብ ነው ቁልጭ አድርጎ የሚያሳየው። በተለይ ከአፍሪካ የሚመጡ ኢሚግራንቶች በጣም የተማሩ ከአቨሬጅ ከሌላው ጥቁር እዚህ ከተወለደ ጥቁር እና ከሌላ ቦታ ከሚመጣ ጥቁር ከአፍሪካ የሚመጡ ጥቁሮች በጣም ኤጁኬትድ ናቸው። ይህንን ሪሰርች ላይ ተመርኩዤ ነው የምልህ ሰለሞን። እና እንደመጡ የሚያገኙት ገንዘብ በጣም ትንሽ ሊሆን ይችላል። ግን ይሄ ኢንከም አሲሚሌሽን የሚሉት ነገር አለ። እየቆዩ ሲሄዱ የነሱ ገቢ እየጨመረ ኢቨንቹዋሊ ከጥቁር አሜሪካን በአቬሬጅ ነው የምልህ ገቢ የሚበልጥ ነው የአፍሪካውያን ገቢ። እና ኢሚግራንቶች ኔት ፕላስ ናቸው እንጂ ለአሜሪካን ኢን ዘ ሎንግ ረን አስረዝመ ስታየው እዳ ወይንም ሸክም አይደለም።
እንደውም ኢሚግራንቶች ሁሉም እየሰራ ግብር እየከፈለ ወደሚሄድበት ቋት ነው የሚገባው። በቋሚነት ተረጂ ሆኖ የሚቀጥል አይደለምና የሚያዋጡ ናቸው ለዚህ ምጣኔ ሀብት እድገትም ራሳቸው ለልጆቻቸው ብቻ ሳይሆን ራሳቸውም እንደመጡ በግብር ክፍያውም ይሁን የተለያዩ ቀዳዳዎችን በስራ መስኩም በመድፈን ፈጠራዎችን በማበረታታት የስራ ዕድሎችን በመክፈት ብዙ የሚያዋጡ ናቸው የሚሉም አሉ።
በትክክል ሰለሞን፣ ቦርሃስ የሚባል የታወቀ የሃርቨርድ ኢኮኖሚስት አለ እና በዚህ ነገር ብዙ ይጽፋል እና እሱ ቁልጭ አድርጎ አስቀምጦታል። ኢሚግራንቶች ለአሜሪካን ኔት ፕላስ ወይንም ደግሞ ትርፍ ናቸው እንጂ ጉዳት አይደሉም ብሎ አስቀምጧል። ምሳሌ ልስጥ። ስቲቭ ጃብስ የአፕል ካምፓኒን የመሰረተው ሰውዬ ሲሪያዊ ነው እና ኢሚግራንት ነው እሱ። እና አፕል ማለት ደግሞ ዓለምን የቀየረ ሰው እንዴት ኮሚኒኬት እንደሚያደርግ የቀየረ ሰው ነው። እና ስቲቭ ጃብስ ኢሚግራንት ሆኖ ባይመጣ ይሄ ነገር ይኖራል አይኖርም ሌላ ዲቤት ነው። እሱ ግን ኢሚግራንቶች ኔት ፕላስ ናቸው። አልበርት አንስታይን ኢሚግራንት ነበር እና አሜሪካን ከኢሚግራንት ታሪክ አሜሪካ ነጥለህ ማየት አትችልም። እና ኢሚግራንት ደግሞ ይሄ ሜሪት ቤዝድ ብቻ ነው ካልክ አሜሪካ አሜሪካ ባልሆነች ነበር። እና እሱ በጣም የተሳሳተ ፖሊሲ ይመስለኛል።
ለመሆኑ ዲቪ ሎተሪ የሚቋረጥ ይመስሎታል በፕሬዚደንት ትራምፕ ጥያቄ መሰረት?
የሰለሞንን እንግዳ ዶክተር መሐመድ አባጀበልን ለትንታኔያቸው እናመሰግናለን። እንዲሁም ሰለሞንን ለዝግጅቱ። አድማጮች፣ አሁን የሙዚቃ ፋታ ለመውሰድ ጥቂት ደቂቃዎች ያገኘን ይመስለናል። አዳነች፣ ብዙ ዘገባዎች ናቸውና
ዝሽግድም ለመዝናናት ያህል
ይሄን
ፋታ ለመስጠት ያህል
አሁን ፍቅራት
ላሳየ ፍቅር ይሰማ ምላሽ እስማ ልሆ ለሀሳብ ድራሽ እስማ ልሆ ለሀሳብ የምትወደድነሀ የምትወደድና የፍቅርህ ልሆን አምናና ታጃምና አደማጫ እች አላወራም ነበር የሆደነው እች ያለፈው ስንት አይኖርም ዘንድሮ እናንተ ሰንተኛ ለለበከን ይችሩ
እንዲሁ ለቅምሻ ያህል ነው እንግዲህ የሚያጓጓ አርገነዋል። ኋላ ላይ ሰዓት ከተገኘ እንመልሳለን። ፍቅር አዲስ እናመሰግናለን።
በኢትዮጵያ የሰብአዊ መብቶች እንዲከበሩ ግፊት ለማድረግ በሚል ባለፈው ዓመት በየካቲት ወር መጀመሪያ ለዩናይትድ ስቴትስ ምክር ቤት የቀረበ የሕግ ረቂቅ ቀጣይ ሂደት ዙሪያ የተካሄደ ጋዜጣዊ ጉባኤ ተንተርሶ የተቀናበረ ዘገባ በትላንትናው ምሽት አቅርበናል። በአሁኑ ወቅት በኢትዮጵያ የሚታየው ሁኔታ ካልተለወጠ ኤችአር 128 የሚል መጠሪያ የተሰጠው ይህ የሕግ ረቂቅ ወደ ሙሉ ምክር ቤቱ የሚተላለፍና ሊጸድቅ የሚችል መሆኑን ነበር በምክር ቤቱ የብዙሃኑ ፓርቲ ተጠሪ በተገኙበት በተካሄደው ጋዜጣዊ ጉባኤ የተገለጸው። በዩናይትድ ስቴትስ ተወካዮች ምክር ቤት የኮሎራዶ ክፍለ ግዛት ተወካይ ከኮንግረስማን ማይክል ሃዋርድ ኮፍማን ባደረግነው ቃለ ምልልስ ኮንግረስማኑ ከጠቀሷቸው ትውልድ ኢትዮጵያ አሜሪካዊን አንዱ ጋብዘን አወያይተናል። አላ ከበደ ነበር ከያወያቸውና ወደ ውይይቱ ብታመራል።
አመሰግናለሁ አዳነች። አቶ አምሳሉ ካሳው ይባላሉ እንግዳችን። ኢትዮጵያውያን አሜሪካውያኑ ግብረ ኃይል ቀደም ብሎ የተጠቀሰው የህዝብ ግንኙነት ኃላፊ ናቸው። የጉባኤውን ዓላማ ከምክር ቤት አባላቱ ጋር የተሰባሰባችሁበትን ምን ዳር ለማድረስ እንዳሰባችሁ ባጭሩ በመግለጽ ይጀምሩ አቶ አምሳሉ።
ትናንትና ያካሄድነው ሚቲንግ ሃውስ ኦፍ ማጆሪቲ ሊደር
የምክር ቤቱ ብዙሃን ወኪል
መሪያቸው ኬቨን ማካርቲ እንዲሁም የፎሬን አፌርስ ዲፓርትመንት በምክር ቤቱ የውጭ ጉዳይ ኃላፊዎችና እንዲሁም በምክር ቤቱ የፖሊሲና የሀገር ደህንነት አማካሪዎች ተገኝተው ነበር። በተጨማሪም የዩናይትድ ኔሽን የሰብአዊ መብት ሀይ ኮሚሽነር ተወካይ በዋሽንግተን ዲሲ አብሮን ነበረ።
በተባበሩት መንግስታት የሰብአዊ ጉዳዮች ከፍተኛ ኮሚሽን ተወካይ ነበሩ።
አዎ፣ እንደሚታወቀው ኤችአር 128 የኢትዮጵያን ጉዳዮች የሚመለከተው ህግ ወደ ምክር ቤቱ ቀርቦ ጸድቆ ይህ ህግ ተፈጻሚነት እንዲኖረው ላለፉት ጊዜያቶች በጣም በርካታ እንቅስቃሴ ስናደርግ ነበር። ይህ ህግ በአሁኑ ሰዓት ከድምጽ አሰጣጥ ለጊዜው ቆይቶ ነበረ። ትልቁ ዓላማ ወደ ድምፅ አሰጣት ሂደት እንዲመጣ የኬቨን ማካርቲንና ሌሎች የአሜሪካ ባለስልጣናት በዚህ ህግ መጽደቅ ላይ የሚያሳስቡን ነገሮች አሉ፣ ይህንን ነገር ብናሳልፈው የሚሉ ድርሻ ያላቸው የአሜሪካ ባለስልጣናት ተገኝተው እኛ ደግሞ የጉዳዩ ባለቤቶች የኢትዮጵያ ህዝብ ምንድን ነው የሚሰማው፣ ይዚህ ህግ ማለፍ ለኢትዮጵያኖች ምንድን ማለት ነው የሚለውንና በአሁኑ ሰዓት በኢትዮጵያ ውስጥ እየተካሄደ ያለውን በኢትዮጵያ መንግስት የሚደረገውን በህዝብ ላይ የሚደርሰውን ሰቆቃ ለማሳየት ይህንን ማድረግ አስፈላጊ በመሆኑ ወደ ድምፅ አሰጣጥ በአስቸኳይ እንዲሄድ ግፊት ማድረግ ነበር የነበረው። ምክንያቱም እኛን ከመምጣታችን ቀደም ብሎ ኢትዮጵያ መንግስት የተቀጠሩ ሎቢስቶች የሚባሉት
ጉዳይ ለማስፈጸም የሚሰሩ
አካላት ይሄ ህግ እንዲቆይ እስረኛ እየፈታን ነው፣ እዚህ ጋር ደርሰናል የሚል እንቅስቃሴ አድርገው ስለነበረ ያንን ትክክለኛውን ስዕል በኢትዮጵያ ውስጥ ምን እየተካሄደ ነው፣ የተፈቱት እስረኞችስ እነማን ናቸው የሚለውን ምክር ቤቱ ሰብሳቢ ኬቨን ማካርቲ እና ሌሎች የአሜሪካ ባለስልጣናት ይሄ ነገር ቢጸድቅ ብለው ሊወስኑ የሚችሉ ውሳኔ ሰጪ አካላት ባሉበት ጉዳያችን ማሰማት ነበረ። ከጠበቅነው በላይ ነው። እኛ ትንሽ ገጥመናል ብለን የነበረው ቻሌንጅ ይህንን ሊወስን ከሚችለው አካል ይደናቀፋል ወይም ይሄ አይሆንም የሚል ነገር ይዞ ይመጣል ብለን አስበን ነበር። እነዚህ ጉዳይ አስፈጻሚ ሰዎች ብዙ ገንዘብ $50,000 በወር ስለሚያጠፉ ያንን ነበር አስበን የነበረው። ግን ያገኘነው ምላሽን ከሱ የሰማና ያነበረ አላማው።
አቶ አምሳሉ፣ እስኪ ቀደም ብሎ የተጠቀሱት ኮንግሬስማን ማይክል ሃዋርድ ኮፍማን እሳቸው የተመለከቱትን ጨምሮ በዚህ ረቂቅ ዙሪያ የተካሄደው ንግግር ጭብጥ ባጭሩ ያስረዱ ነው።
በወኪላችን ኮንግረስመን ማይክ ኮፍማን ኮሎራዶ ግዛት 6 ላይ በየጊዜው የሚሆኑ ጉዳዮችን በኢትዮጵያን አሜሪካን ሲቪክ ካውንስል ስም እና በጠቃላይ በናሽናል ኢትዮጵያን አድቮኬሲ ኔትወርክ ስም በየጊዜው የሚከሰቱ ክስተቶችን ገለጻ እናደርጋለን። ሰውየው በጣም የጊዜ ጥረት ስላለባቸው በወር አንድ ቀን የማይቀር ወይም ቢያንስ በየሁለት ሳምንቱ የቢሮ ኃላፊያቸው ከቺፍ ኦፍ ስታፍ ጋር የኢትዮጵያን ጉዳይ እናስረዳለን። በዛ ምክንያት ከእሳቸው በላይ ይሄን ጉዳይ ለያዙት ለኬቨን ማካርቲ፣ ለምክር ቤቱ ደህንነት ጉዳይ፣ ለምክር ቤቱ የወታደራዊ ጉዳዮችና ሌሎች ይህንን ባለቤትነት ያላቸው አካላቶችን በየጊዜው ያስረዳሉ እሳቸው። ያንን ካደረጉ በኋላ ያለውን ደሞ ስናስረዳ በተጨበጠ ዶክመንት ማረጋገጫ ነው የምንሰጣቸው። አዎ፣ ምክንያቱም እሳቸው የሚወክሉት ወይም በሚያቀርቡበት ሰዓት የተጨበጠ ማስረጃ መኖር አለበት። እሱንን ካሳየናቸው በኋላ ያንን ይዘው ኢትዮጵያ ውስጥ ይሄ ነው የሆነ ነው። ስለዚህ የዚህ ኤችአር 128 ማለፍ ኢትዮጵያን በየጊዜው ይህን ባዘገየነው ቁጥር በርካታ በኢቭን እኔ በምኖርበት አካባቢ የሚገኙ ኢትዮጵያኖች ቤተሰቦቻቸውን እያጡ ነው የዚህ ውሳኔ መዘግየት። ስለዚህ በአስቸኳይ ወደዛ ውሳኔ እንዲሄድ ይህንን ግፊት ማድረግ አለብን በሚል ከፍተኛ ርብርብ ነው የሚያደርጉልን ሰው። ከዛ አንደኛው ትልቁ የትናንትናው ከእሳቸውም አብረውን ነበሩ የፎሬን አፌርስ የውጭ ጉዳይ ንዑስ ኮሚቴ ኮንግረስማን ክሪስ ስሚዝ ነበሩ። እነዚህ ሰዎች ለዋናው ኃላፊ ለምክር ቤቱ ኃላፊ ይህ ጉዳይ አስፈላጊ መሆኑን አብረው ከኛ ጋር ሆነው የኢትዮጵያ መንግስት የተቀመጠለትን 5 ነጥቦች የማይፈጽም ከሆነ በአስቸኳይ ይህን ነገር የማያደርግ ከሆነ ኦልሬዲ በይሄ ህግ በጠረጴዛ ላይ ያለ ነው። በሁለቱም በምክር ቤቱም በፎሬን አፌርስ እና በኑስ ኮሚቴም ያለፈ በመሆኑ በቀላሉ ልናቀርበው ዝግጁ ነን እና የመጨረሻ ቻንስ ከዚህ በፊት ሰጠናቸዋል እድል፣ ይህ ግን የመጨረሻ እድል እንሰጣቸዋለን። ይህንን ተጠቅመው እስረኞችን መፍታት የማይችሉ ከሆነ ታይም ላይን የጊዜ እንትን ኮንግረስማን ነግሩህ ይሆናል የጊዜ እንትኖች አወጠናል። ስለዚህ ያንን የጊዜ አሁን እነሱ የኬቨን ማካርቲ ቢሮዎች መስማማት አለባቸው የኢትዮጵያ መንግስት ሊጠይቁ ነው።
በዚህ ጊዜ ይሄን ሁኔታዎች መደረግ አለባቸው የሚሉ ናቸው።
አዎ፣ እሱንን ጊዜ ሰጠናል። በእኛ በኩል አንድ ኤግዛምፕል ልሰጥ እችላለሁ። በፌብሩዋሪ 15 ውስጥ የኢትዮጵያ መንግስት ማብራሪያ መስጠት አለበት።
የፊታችን የካቲት 15 በአውሮፓውያኑ
አቆጣጠር በ15
በኢትዮጵያ የካቲት ወር መጀመሪያ ግድም ማለት ነው።
ትክክል፣ እንደዛ አካባቢ ነው። በዛ ሰዓት ይህንን ነገር መጨረስ አለባቸው። እስረኞችን ለመፍታት ባለፈው ያሉትን አይነት ሳይሆን እስረኞችን በትክክለኛ ለመፍታት መዘጋጀት መቻላቸውን ማሳወቅ መቻል አለባቸው። በዛ ባሻገር የተባበሩት መንግስታት የሰብአዊ መብት ለሰብአዊ መብት መከበር ጽህፈት ቤት ይሄ ነገር ቢሆን በምን ያህል ጊዜ ኢትዮጵያ ውስጥ ሊገባ ይችላል የሚለውንም ደግሞ የጊዜ ገደብ ለምክር ቤቱ ኃላፊ ኬቨን ማካርቲ እና ለእኛ ቲም ሊያሳውቁን በ2-3 ቀናት ውስጥ ተነጋግረን ጨርሰናል ማለት። ሌሎች እንትኖች አሉ፣ ያው እነሱ ዲቴል ስለሆኑ እንትን አናደርጋቸው።
መልካም። አቶ አምሳሉ ካሳው እንግዲህ እንደገለጹልኝ ይህ ረቂቅ በንል ወደ ዋናው ምክር ቤቱ መድረክ የሚቀርብበት ሁኔታ ላይ ነው ግፊት እያደረጋችሁ ያላችሁት። እስኪ ሁለት ነገሮችን ለማጠቃለያ እንመልከት። አንደኛ ኮንግሬስማን ኮፍማን ለአሜሪካ ድምጽ በሰጡት ቃል እንዲለወጡ የሚፈልጓቸው ሁኔታዎች በኢትዮጵያ መንግስት በኩል ይሄ ህግ ተፈጻሚነት ረቂቅ ህግ መሟላት አለባቸው ያሏቸውም በእናንተ በኩል ምንድን ነው የጠየቃችሁት? ይሄ ረቂቅ እንዲቀር የሚደረግ ከሆነ የኢትዮጵያ መንግስት በራሱ መውሰድ አለባቸው የተባሉት እርምጃዎች የትኞቹ ናቸው?
እኛ የጠየቅናቸው 5 ነጥቦች ናቸው። እዛ ጋር ኤችአር 128 ላይ ያሉ ነጥቦች በመጀመሪያ ከፍተኛ ዋናው እንትን እስረኞችን በአስቸኳይ መፍታት ነው። ሌላው የተባበሩት መንግስታት የሰብአዊ መብት ክፍል ኢትዮጵያ ውስጥ ግራንት አክሰስ ማግኘት አለበት፣ ለምርመራ እንዲያደርግ ሙሉ አክሰስ ማድረግ አለበት። እንዲሁም ደግሞ ይሄንን ለዚህ ወንጀል ለዚህ ኢትዮጵያ ውስጥ ለተካሄደው የሚደረገው እንትን የሚጠየቁ ባለስልጣናት ይኖራሉ። ከዛም ሁሉንም ያቀፈ የፖለቲካል ንግግር ክፍት መድረክ እንዲመጣ የሚጠይቅ እንትን ነው እና ነጻ የሆነ ምርጫዎችን በኢትዮጵያ ውስጥ የሚጠይቅ ነገር ነው እና እነዚህን ነገሮች በጣም በሚገርም ሁኔታ የምክር ቤቱ ኃላፊ 5ቱን ነጥቦች ተቀብሎታል እንዳለ፣ እንዲያውም ይሄ በጣም ቀላሉ ነገር ነው እየጠየቅን ያለ ነው ያለው። ስለዚህ ይህንን ማድረግ የማይችሉ ከሆነ በጣም በፍጥነት የሆነ ቀን እንትን ብሏል፣ በፍጥነት ወደ ፍሎሩ ማቅረብ ወደ ለድምጽ ባስቸኳይ አሳውቃለሁ። ስለዚህ ይሄንን ያቀረባችኋቸው ነገሮች በጣም በጣም ቀላሎች ናቸው። ይሄንን ማድረግ የማይችልበት ነገር አይታየኝም። ሶ ይሄንን ይዤ እንትን አረጋለሁ ብሏል።
መልካም። እንግዲህ በርከት ያሉ ዝርዝሮች ያሉት ዜና ጉባኤን ብለው ከምክር ቤት አባላቱ ጋር የተደረገ ውይይት ነው። ቀጣይ ሂደቶችን እንመለከታለን። አቶ አምሳሉ ካሳው የኢትዮጵያውያን አሜሪካውያን ግብረ ኃይል የህዝብ ግንኙነት ተጠሪ፣ ሂደቱን ተከታትለን መዘገባችን እንቀጥላለን። ለአሁኑ ግን ስቱዲያችን ብቅ ብለው ስለ ሁኔታው ስላስረዱ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
እኔም አመሰግናለሁ አሉላ፣ ይህንን እድል ስለሰጣችሁ እናመሰግናለን።
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ስርጭት ለዛሬ ያዘጋጀውን እዚህ ላይ በቃ። ያስተናግድናችሁ
አዳነች ፍሳዬና
አሉላ ከበደ በዚሁ እንሰናበታለን። ትግርኛ ስርጭት ይቀጥላል። ደህና ደሩ።